እዩ ብዙ አስፈላጊና ቆም ነገር ያላቸው ዜናዎች በየመሃሉ እየመጡብን ነው። በህዳር 28 ቀን 2007 ዓመተ ምህረት በአውሮፓ ኮንሰርት በፊንላንድ ሄልሲንክ ቀዳሜ ህዳር 28 ቀን ይጀምራል። ግን እሱ ሐሙስ ለት በረራው ላይ ሁሉ ነገር ተጠናቆ ከገባ በኋላ እንዳይሄድ ፓስፖርቱ ተቀምቷል። ሰፋ ባለመልኩ በሚቀጥለው ሳምንት ይዘንላችሁን ቀርባለን። እንግዳችን መስመር ላይ ይገኛሉና በቀጥታ ወደ እሳቸው እንገባለን። አብራችሁ እንድትቆዩ በድጋሚ እንጠይቃለን። አስተያየት ካላችሁ እንግዲህ አስተያየታችሁን 0649175 ላይ ታገኙናላችሁ። እንግዳዬ አሉ ብዬ እላለሁኝ፣ መስመር ላይ ገብተዋል። ይሰማውታል? ኦኬ። የተስፋው ነጸብራቅ መጽሐፍ ደራሲ የሆኑት አቶ ዮሐንስ ታደሰ አካ ከባህር ዳር ዩኒቨርሲቲ ከኢንጂነሪንግ ዲፓርትመንት ተመርቀው በአዲስ አበባ ከተማ አስተዳደር ውስጥ ሲሰሩ ቆይተዋል። ከወያኔ መንግስት ጋር አብሮ ለመስራት ባለመፍቀዳቸው በአሁኑ ጊዜ በጀርመን ሀገር በስደት ላይ ይገኛሉ። እኛም መጽሐፍታቸውን በሚመለከትና የሀገሪቷን ተጨባጭ ሁኔታና በቅርብ ጊዜ የሚደረገውንም ምርጫ በሚመለከት ቃለ መጠይቅ ለማድረግ ጋብዘናቸዋል። በመጀመሪያ ጥሪያችንን ተቀብለው በመገኘቶ በስራ ባልደረቦቼና በአድማጮቼ ስም እያመሰገንኩኝ እንደ ዘመኑ አጠያየቅ እንግዲህ አቶ ዮሐንስ ታደሰ አካ ማን ናቸው? ለአድማጮቻችን ባጭሩ ቢያስረዱልኝ አመሰግናለሁ።
እሺ፣ አመሰግናለሁ እኔም ጊዜ ሰጣችሁ ኢንተርቪው ለማድረግ ስለጋበዛችሁኝ አመሰግናለሁ። እንግዲህ ያው እንደ ገለጽሽው በአዲስ አበባ ከተማ አስተዳደር ውስጥ የግንባታ ፍቃድ ዲፓርትመንት ኃላፊ ሆኜ ስራ ነበርኩ። አልፎም ያው ኢህአዲግ አባልነትም ቆይቻለሁ። ከዛ በኋላ ከኢህአዲግ ጋር አብሮ ለመቀጠል ባለመወሰን ጥረት ከወሰኑ ወጣቶችና ጥረት ካደረጉ ወጣቶች ውስጥ አንዱ ነኝ እና በአሁኑ ሰዓት ጀርመን በስደት ላይ ነው የሚገኘው።
አመሰግናለሁ። እንግዲህ እርስዎ በሰፊው ከህዝብ ጋር የተገናኙበት መጽሐፍ የተስፋው ነጸብራቅ ይዘቱ ምንድን ነው? ከዚህ በተጨማሪ ይህን መጽሐፍ ያነበቡት ፕሮፌሰር መስፍን ወልደ ማርያም በድህረ ገጻቸው በሰጡት አስተያየት ለምን የተስፋው ነጸብራቅ እንደተባለ ጠይቀዋል። ይህን ጥያቄ የእኛም ስለሆነ ቢገልጹልን።
ኦኬ፣ እንግዲህ ምንድን ነው የተስፋው ነጸብራቅ? አጠቃላይ ከኢህአዴግ ጋር በነበረኝ ቆይታ እና በአስተዳደር ስራ በነበረኝ ጊዜ የታዘብኳቸውንና እኔና መሰል ወጣቶችን ኢህአዴግን በቃ ልንለው ይገባል ብለን ወደ ውሳኔ ያመጣንን መሰረቶች ዙሪያ የተጻፉ ናቸው ያሉ ሀቅ መረጃዎችን መሰረት ያደረገ ጽሁፍ ነው። እውነት ነው እንዳልሽው መጽሐፉ ውስጥ ብዙ ሰዎች አንብበዋል። ከነዚህም ፕሮፌሰር መስፍን አንዱ ናቸው። ፕሮፌሰር መስፍን በመጽሐፉ ውስጥ የተገለጠው ሁኔታዎች እጅግ በጣም ተስፋ አስቆራጭ እና ምንም ተስፋ የማይታይበት ነው። ለምንድን ነው የተስፋው ነጸብራቅ ብለህ ያልከው አልገባኝም የሚል ጥያቄ ጽፈዋል መጽሐፉን ላይ አስተያየት በሰጡት በድረ ገጻቸው እና ይሄ የአብዛኞች ጥያቄ ነው። እንግዲህ የተስፋው ነጸብራቅ ሲባል ሁለት ነገር አለ። ተስፋው ምንድን ነው? ነጸብራቁስ ምንድን ነው የሚል ነገር አለ። እንግዲህ ቀደም ብዬ እንደገለጽኩት ኢህአዴግ አባል የሆኑ የተሻለ የሹመት ቦታ ላይ የተቀመጡ ጥሩ ደሞዝና የተሻለ ተክማ ተክሞች የነበራቸው ወጣቶች በኢህአዴግ ቆይታቸው ለድርጅቱ ብዙ ከሰሩ በኋላ በተለይም ኢህአዴግ አዲስ አበባ ላይ ዳግም እንዲወለድና የአዲስ አበባ ምርጫ 2000 እንዲሳካ ሰፊ ስራ የሰሩ ወጣቶች እያደር የኢህአዴግ እውነተኛ ማንነት እየተገለጠለት ሲመጣ የገነባውን ለማፍረስና ድርጅቱን ከውስጥ ለመታገል የቆረጠበት ሁኔታ ነው የነበረው። የተሄደበትን ሂደቶች ነበሩ። ምንድነው ከኢህአዴግ ውስጥ ከአባላት ከውስጥ ትግል መጀመሩ ምልክት ነው ኢህአዴግን ለመጣል ተስፋው ኢህአዴግ ከኢትዮጵያ ህዝብ ጠንቀላ ይወርዳል ነው የሚል ተስፋ ነው። ነጸብራቁ ወይም ምልክቱ ደግሞ የጥቅሙ ተካፋይ የሆኑ ወጣቶች የግል ጥቅማቸውን ወደ ጎን በመተው ከውስጥ ትግል መጀመራቸው የተስፋው ነጸብራቅ ነው እና መጽሐፉም የሚተርከው እነዚህ ወጣቶች የመጡበትን ሁኔታ እና በቃ ያሉበት ምክንያቶች በሰፊው ያጠናል እና ከውስጥ ሆነው ለማፍረስ ምን የት ድረስ እንደሄዱ የሚተርክ መጽሐፍ ነው። ለዚህም ነው የተስፋው ነጸብራቅ ያልኩት። ተስፋው ኢህአዴግ ኢትዮጵያ ህዝብ ጠንቀላ ይወርዳል ነው። ነጸብራቁ ደግሞ እነዚህ ውስጥ ያሉ ወጣቶች እንቅስቃሴ ነው። ይህን ለማለት ነው።
አመሰግናለሁኝ። እንግዲህ ተስፋውና ነጸብራቁን ሰፋ ባለ መልኩ አቅርበዋል። በትላንትና ሁለትና ከዛም በፊት በነበሩት ዘመናት በሙሉ ያለውን የፖለቲካ ወይም ደግሞ የወያኔን አካሄድ ለእርሶ መንገር አያስፈልገኝም፣ ነበሩበት፣ ከዛም ነው የወጡት። ስለዚህ አሁን የምርጫ ሁኔታ እየተቃረበ ይገኛልና ምርጫውን እንዴት ያውታል? ምንስ ይጠበቃል? የህዝብና የተቃዋሚ ፓርቲስ ሚና ምን ይሆናል ብለው ያስባሉ? ወይስ ምን ቢሆን ይሻላል ይላሉ?
ኦኬ፣ እንግዲህ አመሰግናለሁ። እንደሚታወቀው ያው በኢትዮጵያ የሚደረገው ምርጫ ቲያትር ነው ብለን መውሰድ እንችላለን። ምን አይነት ቲያትር ነው ያልሽኝ እንደሆነ በህወሓት ተደርሶ በህወሓት ተዘጋጅቶ ህወሓት ተዋናይ መርጦለት ማን ይሳተፍ ማን አሸባሪ ተብሎ ከምርጫው ይወገድ የሚል የተዋናይ ምርጫ ተደርጎ በምርጫ ቦርድ አስተባባሪነት ህወሓት መሪ ተዋናይ ሆኖ ተውኖ እነ ኦህዴድ እነ ብአዴን እነ ደኢህዴን ረዳት ተዋናዮች ሆነው መራጩ ህዝብና ተቃዋሚ ፓርቲዎች ተጋባዥ ተዋንያን ሆኖ የተለያዩ የምርጫ ታዛቢዎች ተመልካች የሚሆኑበት ህወሓት ወለድ ቲያትር ነው። ውጤቱ ቀደም ተብሎ የሚወሰን ሂደቱም የሚገመት የት ድረስ እንዲለጠጥ እንዲጠብ ቀደም ተብሎ ከነ ባጀቱም ከነ ስኮፑም የሚወሰን ቲያትር ነው። በዓለም አቀፍ ማህበረሰብ ዘንድ በመድብለ ፓርቲ ማምን ነኝ ዲሞክራሲት ነኝ የሚለውን ተረት ተረት ለማሳመን ኢህአዴግ የሚደርሰው ድርሰት ነው እና በእንደዚህ አይነት መልኩ ሌሎች የሚተውኑበት ተውኔት ነው የኢትዮጵያ ምርጫ ብዬ ነው የማስበው። ከዚህ አንጻር ምን ትጠብቃለህ ያልሽኝ እንደሆነ ከውጤቱ ምናልባት በእኔ ግምት በዘንድሮ ምርጫ ኢህአዴግ ከአንድ ወንበር በላይ ለተቃዋሚዎች ይሰጣል የሚል እምነት አለኝ። ምንድን ነው አንዳንድ ልማታዊ ተቃዋሚዎች ምርጫ ሲደርስ የሚታሰረው የህሊና እስረኛ ብቻ አይደለም የሚሉ ተቃዋሚ ፓርቲ አመራሮች ቦታ ያገኛሉ ብዬ አስባለሁ። ከውጭ ሀገር የሀገር ውስጥ ትግል ይሻላል ብለው ወደ ሀገር ቤት ጠቅልለው የገቡ እድሜ ጠገብ ፖለቲከኞች ወንበር ይሰጣቸዋል የሚል እምነት አለኝ። ይሄንን ወያኔ ይሄንን የሚያደርገው አንድም የወያኔ ራስ ተብሎ የሚታሰበው የቀድሞ ጠቅላይ ሚኒስትር ስለሌለ ከለፈው ፓርላማ ደግሞ ምንም ትንሽ የተሻለ አስተሳሰብ የሚያራምድ ሰዎች ባለማየታቸው በጣም ብዙ እንደተጎዱ ስለሚያውቁ የነዚህ ሰዎች ጭንቅላት ለመጠቀም ጠቅለል ባለመልኩ ውሳኔ እንዳይሰጡ ተደርጎ ከዛ ቁጥር ባነሰ ግን የተወሰነ ወንበር ለመስጠት የሚዘጋጅ ይመስለኛል። እና ያቺን ወንበር ለማግኘት አንዳንድ ተቃዋሚዎች ፊት እንዳይነሱ ያው በምርጫ ውጤት ስለማይተማመኑ አንዳንድ ምልክቶች ለዘብ የማለት ምልክቶች በተቃዋሚ ፓርቲዎች ላይ ይታያል። ፓርቲ አመራሮች ላይ ባለፈው አንድ የፖለቲካ ፓርቲ አመራር ስለታሰሩት ህሊና እስረኞች ተጠይቀው ያሉት የሰጡት መልስ ይታወቃል። ይሄ ምልክቱ ነው። እና ከሰባ እስከ መቶ ወንበር ሊሰጥ ይችላል የሚል ግምት አለኝ። የሰዎችን የተለያዩ ሰዎችን ጭንቅላት ለመጠቀም ምክንያቱም አሁን ፓርቲው ሞር ኦር ለስ ባዶ የሆነበት ሁኔታ ነው ያለው የሚል ግምት አለኝ። ምን ቢደረግ የተሻለ ነው ያልሽኝ እንደሆነ ህዝብ ማድረግ የሚችለው አቅሙ የፈቀደለትን ነው። አቅሙ ይፈቅዳል ብዬ የማስበው ኢህአዴግ ባዘጋጀው ቲያትር ላይ አለመተወን ነው፣ ለምርጫ አለመውጣት። ምርጫውን ሌላው አይቶ በሚመሰክር መልኩ ምርጫ ጣቢያ ከመሄድ አብዮት አደባባይ ካርዱን ይዞ አብዮት አደባባይ ዋጋ የሌለው ካርድ መሆኑን በግልጽ ማሳየት በሰላማዊ በሆነ መልኩ ይህንን ማድረግ ይችላል ብዬ አምናለሁ። ተቃዋሚ ፓርቲዎች ወደ ምርጫው የገቡበት ሁኔታ ምናልባት ምርጫው ታማኒነት ስለሌለው ባይሳተፉ ይሻላል የሚል ብዙዎች የሚሰጡት አስተያየት አለ። ግን እኔ በምን አየዋለሁ? ተቃዋሚ ፓርቲዎች በምርጫ እንሳተፍም ብለው ባይመዘገቡ ወያኔ ችግር የለበትም። አዳዲስ በቂ ብሎ የሚያስበውን ፓርቲዎች ከራሱ አባላት ፓርቲ የሚል ስም ለጥፎባቸው አወዳድሮ አሸንፋለሁ ማለት ይችላል። ስለዚህ ያ ብዙም ለውጥ ላይኖረው ይችላል። መራጩ ህዝብ ውጤቱ ምርጫ ውጤት ሀማ ስለማይሆን በመንግስት ላይ በምርጫ ቦርድ ላይ እምነት ስለሌለን አንመርጥም የሚል አቋም ይዞ የምርጫ ካርዱን አብዮት አደባባይ ላይ ቢያሳይ አንድ በሰላማዊ መልኩ ይህንን መንግስት በቃኝ ማለቱን የሚገልጽበት ሁኔታ ይፈጠራል የሚል እምነት ነው ያለኝ።
አመሰግናለሁ። እንግዲህ በዓለማችን ዙሪያ በተለያዩ ድህረ ገጾች በዘንድሮ የምርጫ ቦርድ ላይ ወይም በምርጫ ክንውን ላይ ከኢሮፕ የታዛቢ ወገኖች ወይም ደግሞ የኢሮፒያን ኮሚሽን ታዛቢ አይልክም ይላል። እንግዲህ እርግጠኛ ሆኖ ውሳኔው በሰፊው እስከሚወጣ ድረስ እስካየወት ድረስ ማለት ነው። የተሳሳተ ኢንፎርሜሽንም ከሆነ ሊያርሙኝ ይችላሉ። ሌላው ግን አሁን እርስዎ እንዳሉት ሁለተኛው ሰላማዊ በሆነ መልኩ ድምጽ የሚሰጠው ህዝብ በመስቀል አደባባይ የምርጫ ወረቀቶቹን ይዞ ይህ ምርጫ አግባብ የሌለውና ፍትህ የሌለው ውጤት የማያሳይ ነው ብሎ ካለፈው ስህተቶቹ ለመማር ምክንያቱም ድምጹን ከቶ ድምጹ ስለሚወሰድበት የመሳሰለውን አካተው ይመስለኛል። እንግዲህ እርስዎን ሀሳብ በትክክል የገባኝ ከሆነ እና ይሄንን ለመግለጽ ትላንትና የተደረገውን ሰልፍ ከትላንት በፊት ጀምሮ ይሄን ሰልፍ ለማሳካት ሲከናወን የነበረውን በሀገሪቱ ውስጥ ያለውን ሁኔታ የፖሊሶቹን በመንግስት በኩል የሚቀርቡት በወያኔዎች በኩል የሚፈጸመውን ሁኔታ ስናይ ይሄንን ተግባራዊ ለማድረግ የሚቻል ይመስልዎታል ወይ በአደባባይ ተገኝቶ ድምጹ አግባብ የሌለው ነው ብሎ ለመግለጽ?
እንግዲህ ያው ይታወቃል ኢህአዴግ ገዳይ ነው አሳሪ ነው ይታወቃል። ሆኖም ግን ህዝቡ ወደ አደባባይ ከመውጣት በቀር ምንም አይነት የአካል እንቅስቃሴ ባያደርግ ወደ ከፋ ደረጃ የሚደርስበት ሁኔታ ላይኖር ይችላል። ምናልባት በዛ ቀን ምንም አይነት እንቅስቃሴ እንዳይደረግ ኢህአዴግ ነገ አዋጅ ሊያወጣ ይችላል። ችግር የለበትም። ግን ብዙ ነገሮች የመብት ጥያቄና የነጻነት ትግል ላይ ሁሉ ነገር አልጋ በአልጋ ይሆናል ብሎ ማሰብ አይቻልም። እና ይሄ ጉዳቱ ብዙ ሊቀንስ የሚችልበት አይነት ለዓለም ለጠቅላላው ዓለም እንቢታን የመግለጽ በምርጫ ቦርድ አለማመንን መግለጽ የኢትዮጵያ ምርጫ እምነት የማይጣልበት መሆኑን በመግለጽ ሚናውን መጫወት ይችላል ብዬ አስባለሁ። ህዝቡ
እንግዲህ የተለያዩ ፓርቲዎች በተለይም በጣም በሰፋ መልኩ በኢትዮጵያ ውስጥ የሚገኙ እንደ ሰማያዊ ፓርቲ፣ አንድነት ፓርቲና የመላው አንድነት ድርጅቶች የመሳሰሉት የተለያዩ ድርጅቶች አብረው እያከናወኑ ያሉት ሁኔታ አለና የተቃዋሚ ድርጅቶች ተባብሮ አለመስራት እንግዲህ ከበፊቱ ካየነው መጽሐፎች ውስጥም ለምን እንዳልተሳካ ኢህአዴግስ ለምን በዚህ ውጤቱ ከ2005 ጀምሮ በዚሁ በፈረንጆቹ አቆጣጠር የተሳካ ነው ብሎ በሚያስበው የራሱን በራሱ ምርጫ እያከናወነ 99.9 አይነት ገደማ ድምጽ በማግኘት እንግዲህ ውጤቱ የበላይ ሆኛለሁ ህዝብ መርጦኛል እያለ ነውና የሚገልጸው የተለያዩ የተቃዋሚ ድርጅቶች ተባብሮ አለመስራት የኢትዮጵያን ፖለቲካ ጎርታል ብለው ያስባሉ? ካለዎት የአገሪቱ ውስጥ ልምድ አኳያ ሳይሁት
እርግጥ ነው የተቃዋሚ ፓርቲዎች በተለይም በአሁን እየሆነ የመጣው ሁኔታ ችግር ለኢትዮጵያ ፖለቲካ የራሱን አሉታዊ ተጽዕኖ ፈጥሯል የሚል እምነት አለኝ። ሆኖም ግን እዚህ ጋር አንድ መታየት ያለበት በመጀመሪያ ደረጃ ህዝቡ ለራሱ ነጻነት እንጂ ለሆነ ፓርቲ ልዕልና መታገል ያለበት አይመስለኝም። ስለዚህ ነገሮችን ከፓርቲዎች መጠበቅ ያለበት አይመስለኝም። በእርግጥ በተቃዋሚ ጎራ ያለውን ክፍተት በብዙ አይነት አገላለጽ ሲገለጽ እንሰማለን። የሚታዩትን ችግሮች በሙሉ ግን ፓርቲዎች ይውሰዱ የሚል እምነት የለኝም። እኔ ህዝብ ራሱ መምራት መቻል አለበት። ህዝብ መምራት ካልቻለ እንደው ወፈፍ ያደረገው ሁሉ ተነስቶ የፖለቲካ ተንታኝ ሊሆን ሲል ህዝቡም ሆነ ሚዲያዎች የራሳቸውን ሚና መጫወት አለባቸው። በሀገሬ በህዝቤ ማላገጥ አይቻልም ማለት አለበት ህዝቡ። ካልሆነ ይሄ ክፍተት ምን ይፈጥራል? በኢትዮጵያ ስም በተቃዋሚ ስም የገዥውን መንግስት አላማ የማሳካት ሁኔታዎችን እንዲፈጠሩ እድል ይሰጣል። በብዙ ተቃዋሚ ነን የሚሉ ብዙ የተለያየ ኢንተርኔት ሚዲያዎች ላይ በኢንተርኔት በብዙ ጽሁፎችም እየሆነ ያለውን ስናይ ህዝብን አንድ እንዳይሆን ህዝብ እንዲከፋፈልና ህዝብ እንዳይደማመጥ የሚደረጉ ሁኔታዎችን እናያለን። እነዚህም ሁሉ የሚያደርግ ደግሞ ኢህአዴግ ነው ብሎ የማለትና እኔ ግን ተቃዋሚ ነኝ ከአንተ ጋር ነኝ ብሎ የኢህአዴግን አላማ የሚያሳካ ብዙ ሰው አለ። ይሄ ሁኔታ እንዲፈጠር ያደረገው ህዝቡ ነው ብዬ ነው የማስበው። ምክንያቱም ተቃዋሚ ነኝ ላለ ሁሉ ማጠብጠብ የለብንም። ማንም ተነስቶ እንዲህ ነው ብሎ የተነተነ እንደሆነ ብዙ አሁን በብሔር በሃይማኖት በተለያዩ ነገሮች የሚነሱ ነገሮች አሉ። እነዚህ ነገሮች ህዝብ ወደ መከፋፈል ይሄዳሉ። በዚህ መሰረት ህዝብ አንድ ሆኖ የሚገባውን ኃይል ማዳበር ላይችል ይችላል። እዚህ ላይ ፖለቲካ ፓርቲዎች ብቻ ሳይሆን ህዝብ የማይሆነውን ቅኝት አይሆንም የማለት ሚናውን መጫወት መቻል አለበት። ህዝብ ፓርቲዎችንም ሚዲያዎችንም መምራት መቻል አለበት የሚል እምነት አለኝ። ከዛ በተረፈ ፓርቲዎች ግልጽ የሆነ ውይይት ለህዝብ ማድረግ አለባቸው። ያንን መድረክ ከወያኔ ብቻ መጠበቅ የለባቸውም፣ ወይም ምርጫ ሲመጣ መጠበቅ የለባቸውም። ህዝብ ወደ አንድ መሪ ሀሳብ ወደ መሪ አንድ መሪ አስተሳሰብ እንዲሰበሰብ በግልጽ ልዩነታቸው ምን እንደሆነ በግልጽ ከምርጫ በፊት ማሳወቅ አለባቸው። ህዝብ ምክንያታዊ ሆኖ እንዲደግፋቸው፣ ምክንያታዊ ሆኖ እንዲቃወማቸው። እንደዛ ካልሆነ በተበጣጠሰ ሁኔታ የሚደረግ ድጋፍም አያዛልቅም የሚል እምነት አለኝ።
አመሰግናለሁ። እንግዲህ ከጻፏቸው ብዙ ጥቅሶች ማለት ከመጽሐፎች ውስጥ ያየኋቸው አንዳንድ ገጾች ነበሩና በጊዜያችን መጣበብ ምክንያት እስቲ አንዱን በ247 በፍራንክፈርት ስብሰባ ላይ የሰሙትንና ያጋጠሙትን የጻፉት አለና በዛ ላይ ልጠይቅዎት እፈልጋለሁ። የፖለቲካ ፓርቲዎች ለምንድን ነው ምርጫ ሲደርስ ልዩነታችሁን ይዛችሁ የምትጣመሩት? ለምን ዛሬውኑ ተማምናችሁ የተሻለውን መንገድ ይዛችሁ በአንድነት ታግላችሁ አታገለግሉም? ለኢትዮጵያ ሕዝብ ብቻ ከታሰበ እንዴት መግባባት ያቅታል? በልዩነት ተጣምራችሁ ስልጣን ላይ የወጣችሁ ቀን ደግሞ የፓርቲ ውክልና አንሷል፣ የተሻለ ውክልና ለከሌ ፓርቲ ነው የተሰጠው ያላችሁ አንጃ እየፈጠራችሁ ልትቆራቆዙ ነው ይላሉ እንግዲህ በስብሰባው ላይ ከተገኙት አንድ ወይዘሮ። ስለዚህ እርስዎ ከ2005 ጀምረው መጽሐፎ ታትሞ ወይም ከኢትዮጵያ ወጥተው በስደት ላይ እስካሉበትና መጽሐፎ እስከታተመበት ጊዜ ድረስ ብዙ የምርጫዎች ተከናውነዋል፣ ወደ 3 ገደማ። ስለዚህ የ3 ጊዜ ምርጫ። ስለዚህ አሁንስ ከዛ ጊዜ ጀምሮ የሚያዩት ወደ አንድነት እያስኬደ ያለ ሁኔታ አለ ወይ? ህዝቡ አምኖ ይሄን የመሰለ አሁን እርሶ የሰጡትን በአደባባይ የመውጣትና እኔ የኔ ምርጫ ይሄ ነው ብሎ ወይም ደግሞ ሀሳቡን እንዲገልጽ የሚያደርግ ሁኔታዎች ተመቻችተው ይታየዎታል ወይ? ከ2005 ጀምሮ እስካሁን ባለው ሁኔታ ሲያዩትና ሲገነዘቡት።
አመሰግናለሁ። እኔ አሁን ከመጽሐፉ ያነበብሽው ፓርት በጣም ያስደሰተኝ አስተያየት ነበረ እዛ ስብሰባ ላይ። ምንድን ነው ይሄ የፓርቲዎች ችግር አለ። እስካሁንም ድረስ ያልተሻሻለ ተሻሽሏል ተብሎ ተስፋ የሚጣልበት የሌለ የተቃዋሚ ፓርቲዎች ችግር አለ። ነገር ግን ምንድን ነው ህዝብ ለፓርቲ ለተቃዋሚ ፓርቲ ብሎ አይደለም የሚታገለው። መጨበጥ ያለበት ሀሳብ ህዝብ ለራሱ ነጻነት ነው የሚታገለው። ህዝብ ለራሱ ልዕልና ነው የሚታገለው። አሳሪ እና ጠቋኝን መንግስት ከትከሻው ላይ ለማራገፍ ነው ህዝብ የሚታገለው፣ ለፓርቲ አይደለም። ትግሉ ፓርቲ ሊፈጥር ይችላል። ስለዚህ የፓርቲዎች አለመግባባት የሚለውን የቤት ስራ ለፓርቲዎች ትቶ ህዝቡ ቢያንስ ሊያደርግ የሚችለው ነገር በመተማመን ወደ ምርጫ ላይ አለመሳተፍ ኢህአዲግ ተውኔት ላይ አለመተውን የራሱን በቃኝ ባይነቱን በግልጽ ማሳየት ህዝብ አንድ መስመር የያዘ ቀን ወደዱም ጠሉም ፓርቲዎች ወደ አንድ መስመር ይመጣሉ። ወደ አንድ መስመር መንጣት ካቃታቸው ይጠፋሉ። ትግሉ ራሱ የራሱን መንፈስ የያዘ አንድነት የያዘ ቡድን ይመሰረታል። ትግሉ ራሱ ፓርቲ ይወልዳል። ስለዚህ በዋን አሁን ሁሉንም ፓርቲዎች አሁን እንደው ለምንድን ነው የምትታገለው ብትያቸው ማቁ በደንብ የማይተነትሩ ፓርቲዎችን ይኖራሉ። በስም ብቻ አይደለም እኮ አንዳንድ ደግሞ በጣም ብዙ እንትን ያለ ብዙ ዝግጅት የነበራቸው ፓርቲዎች ራሳቸውን ደብቀው የቆዩበት ሁኔታዎች አሉ። ያም ሆነ ይህ ግን ህዝብ ትልቅ ሚና መጫወት ይችላል። ህዝብ ወደሚፈልገው አቅጣጫ ፓርቲዎችን መምራት ይችላል። ህዝብ የሚፈልገውን አቅጣጫ ያልተከተለ ፓርቲ ልክ እንደ ኢህአዴግ ከኢህአዴግ ክስመት ጋር አብሮ ይከስማል የሚል እምነት ነው ያለኝ። እና ከፖለቲካ ፓርቲ ከተቃዋሚ ፓርቲዎች አንድ ነገር በመጠበቅ ወደኋላ አንቅር የሚል እምነት ነው ያለኝ።
አመሰግናለሁ። እንግዲህ በመግባያውትም ላይ በተለይ በዛ ስለነበሩ በኢትዮጵያ በምርጫ 97 ማግስት ለተቀዛቀዘው የተቃውሞ መንፈስ ምክንያት የተለያዩ አካላት የራሳቸው ግምት ይሰጣሉ። እንግዲህ ለምን ኢህአዴግ በበኩሉ የማዕበሉ የረጋበት ዋነኛ ምክንያት እንደ ድርጅታችን ውስጤን እንደ መንግስት ቢሮክራሲውን በመፈተሽ መታረሜና የማስተካከያ እርምጃዎችን በቆራጥነት በመውሰዴ ነው። እንግዲህ አሁን ከዛ ከ2005 ጀምሮ እስካሁን ድረስ እነዚህ ሁኔታዎች በማድረጌ ሄርኩ የሚል ከሆነ የዘንድሮ ምርጫ ምን አይነት ሁኔታ ይኖረዋል ብለው እንደ ያስባሉ?
እንግዲህ ምንድነው
ሊያቆሙት ይችላል?
ኢህአዴግ በእርግጥ ከምርጫው 97 የተማረው ተምር ያለው ብሎ የገለጸውን በሚዲያ የገለጸውን አይደለም። በሚዲያ የገለጸው አንድ ዲሞክራት የሆነ ፓርቲ ሊናገር የሚችለውን ነገር ነው የተናገረው። እሱ ውስጠ ወይራ አለው። ኢህአዴግ የተማረው ከምርጫ 97 በውስጥ ተምሬያለሁ ብሎ ስራ የሄደበት ሁኔታ ትንሽ ለቀቅ አድርጌ ያለው በደንብ ጨበጥ አድርጌ መያዝ አለብኝ የሚል ነው። አንድ ሚዲያ ከህትመት ጋር በተያያዘ ጋዜጣ እንደዛ ልቅ እንዲወጣ መፍቀዴ ስህተት ነበር። እያንዳንዱ ህዝብ ምን እንደሚያስብ ማወቅ አለመቻሌ ስህተት ነው። ስለዚህ አንድ ለአምስትም ይሁን በተለያየ ሁኔታ በሴቶች፣ በወጣቶች፣ በነዋሪ እያደረግኩ በተለያየ አደረጃጀቶች አደራጅቼ ህዝቡን መሰለል አለብኝ። በመንግስት የሚፈጥራቸውን የስራ እድሎች አባል ለሚሆን ብቻ ብሰጥ የአባል የመሆን ጉዳይ የምርጫ ሳይሆን የግዴታ ይሆናል። አባል ከሆነና ከጥቅማ ጥቅሙም ማግኘት ከጀመረ ለጥቅሙ ሲል አብሮኝ ይቆማል። ስለዚህ ምርጫውን የህልውና ጉዳይ ነው ማድረግ ያለብኝ የሚል ትምህርት ነው የወሰደው እንጂ የኢትዮጵያ ህዝብ ያያል መዝኖ ስለሚመርጥ በሚቀጥለው ጥሩ ባልሆን በምርጫ ያሰናብተኛል በሚል ትምህርት አይደለም። ህዝቡ በምርጫ ምንም እንደማያመጣ ያውቀዋል። እና ከዛ በኋላ ኢትዮጵያ ላይ የተፈጸሙት ነገሮች የዚህ ምስክርነቱ ናቸው። ከዩኒቨርሲቲ ተመርቆ ስራ ለመያዝ ከውጤትና የተመረቁበት ጂፒኤ ይልቅ የኢህአዴግ አባልነት ነው እንደ ዋና መስፈርት የሚታየው ያለው። የመንግስት በጥቃቅንና አነስተኛ የሚፈጥራቸው የስራ እድሎች ቀጥታ ለአባላት ነው የሚሰጡት። የባንክ ቁጠባ እንደዚህ መሳሰሉት ሁሉ እንዲሁ በሴቶች ተደላጅቶ ሊያገኛቸው የሚችሉ ስራዎች ለአባልነት ማደራጃ ነው የሆኑት እና ይሄንን ሲታይ ወያኔ ከመንታ 97 ምንድነው የተማረው ሚሊዮን በግልጽ ማየት ይቻላል የተማረው ይሄንን ነው። ስለዚህ ወያኔ ምርጫውን ፍታዊ ያደርጋል የሚል ምንም እምነት የለኝም። ማንም ኢትዮጵያዊ እምነት ሊኖረው የሚችልም አይመስለኝም። ይሄንን ህዝብም ያውቃል። ስለዚህ እያወቅን መቀለጃ መሆን የለብንም ነው። ለምንድነው ፌክ እንደሆነ እያወቅን ምርጫ ካርድ አውጥተን ተሰልፈን ረጅም ሰዓት ተሰልፈን ሄደን ውጤት ለሌለው ነገር እንትን የተውኔት አካል ከምንሆን የራሳችንን ሚና መጫወት ብንችል የተሻለ ነው። አደባባይ ላይ በግልጽ ቢታይ የተለያዩ ዓለም አቀፍ ሚዲያዎች ሊዘግቡት ይችላሉ። ለዓለም አቀፉ ማህበረሰብ የኢትዮጵያ ምርጫና የህዝቡ ምላሽ ምን እንደሆነ ማሳወቅና በግድ በአምባገነንነት በጉልበት ስልጣን ላይ እየኖረ እንዳለ ማስመስከር የሚቻል ይመስለኛል። ለዚህ ነው ከኢህአዴግ ምንም ነገር መጠበቅ የሚቻል አይደለም የምለው።
አመሰግናለሁ። እስቲ እንግዲህ ፕሮግራማችንን ወደ መጨረሱ ገደማ ላይ ነን። እንደውም የምርጫው ጊዜ እየተቃረበ በመሆኑና በሀገራችን ላይ የተለያዩ የመብት ገፈፋ እየተከናወኑ በመሆናቸው በዚህ ዙሪያ እንደገና እርሶን ጋብዘን የምንወያይበት ሁኔታዎች እንፈጥራለን ብለን እንገምታለንና እንደው አገራችን ውስጥ ላሉት ከሀገር ውጭም ላለነው የመጪው የምርጫ ሁኔታ በምን መልኩ ለነረዳው ይገባል ብለው የሚያስቡትን ወይም ተጨማሪ ሌላም ካለዎት አስተያየቶትን ቢሰጡንና ፕሮግራማችንን በዚሁ ብናበቃ።
እሺ፣ አመሰግናለሁ። እንግዲህ በሀገር ውስጥ ያለው ህዝባችን ከባድ ችግር ውስጥ በማስገባው መልኩ ለነጻነቱ መታገል አለበት የሚል እምነት አለኝ። ለነጻነቱ መታገል አለበት ሲባል በህዝብ በሚያይ መልኩ በግልጽ ምርጫ ካርዱን ላይ በምርጫ ካርዱ ወደ ምርጫ ጣቢያ ሳይሆን ወደ አብዮት አደባባይ ሄዶ እንብተኝነቱን ቢገልጽ የተሻለ ሚና ይጫወታል የሚል እምነት አለኝ። በድጋሚ ውጭ ሀገር ያለው ማህበረሰብ እኔ የምጠይቀው በተቻለ መጠን በትክክል የኢትዮጵያ ፖለቲካ ያገባናል፣ ለኢትዮጵያ መጻኢ እድል ዋጋ እንክፈል ብሎ በትክክል ዋጋ ከሚከፍሉት ሰዎች ውጪ ብዙዎች የተለያየ የማይጠቅም አጀንዳ እያነሳን ህዝብ ግራ የምናጋባ ሰዎች ለኢትዮጵያ ህዝብ ሲባል ሁላችንም አንዳችን እዚህ ብንሆን 80-90 ህዝብ 90 ሚሊዮን ህዝብ ኢትዮጵያ ስለሆነ ያለው ለ90 ሚሊዮን ህዝብ ህልውና ሲባል በጥንቃቄ እንንቀሳቀስ። ማድረግ ያለብንን እያንዳንዱን ነገር ደግሞ ለዓለም አቀፉ ማህበረሰብ በማሳየት ረገድ ተባብረን አንድ ላይ እንንቀሳቀስ የሚል መልእክት ነው ያለኝ። በቀረ እንግዲህ እግዚአብሔር የኢትዮጵያን ህዝብ ይጠብቅ፣ የሰላምና የነጻነት ጊዜ ያምጣላለሁ። እናንተ ለሰጣችሁኝ እድል አመሰግናለሁ። ይኸው ነው መልእክቴ።
እሺ እኔም አመሰግናለሁ ከሜዶው ቦት በፊት ግን ይሄንን መጽሐፍ ማለት ነው የተስፋው ነጸብራቅ ሚያዚያ 2013 በጀርመን ነው እንግዲህ የታተመውና ይሄንን መጽሐፍ አድማጮቻችን እንዴት አድርገው ሊያገኙት ይችላሉ?
እንግዲህ መጽሐፉን ሁሉም ሰው አግኝቶት እንዲያነበው በሚል በድረገጽ በነጻ ለቅቄዋለሁ። ስለዚህ ህዝብ ሁሉ ማንበብ ያለበት ነው ለትግሉም ይጠቅማል ብዬ ስላሰብኩኝ ነው በነጻ የለቀኩት። የተስፋው ነጸብራቅ ብለው ጎግል ቢያደርጉት PDF በነጻ ማግኘት ይቻላል። ሁሉም ሰው በነጻ ማንበብ ይችላል።
እሺ እንግዲህ ከልባችን በአድማጮችና እዚ ስቱዲዮ ባሉ ሰዎች በጓደኞቼ በሙሉ የከበረ ሰላምታ ያቀርብኩኝ መጪው ጊዜ ለሀገራችንም ለኛም ተስፋ ያለውና የተስፋ ነጸብራቅን የሚያመለክት እንዲሆን የኛም ምኞት ነው። መልካሙን ሁሉ እንመኝልዎታለን።
አመሰግናለሁ። እኔም መልካም ጊዜ ሆነላችሁ እናንተ።
አድማጮቻችን እንግዲህ ያቀረብንላችሁን እንግዳችንን በዚሁ እየተሰናበትን እንግዲህ በመጪው የምርጫ ሁኔታዎች ላይ ሰፋ ባለ መልኩ ይዘንላችሁን ቀርባለን። Abbiamo intervistato uno scrittore di sta era in Etiopia da 2005. Infatti ha avuto problema di stare in Etiopia a vivere, a lavorare con il governo di questo di attuale, perché abbiamo detto anche quello che stanno fuori, stanno lottando per diritti umani, anche per libertà di Etiopia dal 2005. Era gravissimo a vivere, anche stare lì in Etiopia. Abbiamo raccontato anche l'altro due settimane fa quello che è successo in Etiopia. Anche stamattina questo pomeriggio abbiamo detto quello che sta accadendo in Etiopia. Non c'è nessuna possibilità a vivere, non c'è nessuna possibilità a esprimere la loro opinione, la loro libertà, scrivere quello che vedono, quello che sentono, perché il governo etiopico sta facendo sinceramente un grave errore, perché questo in questo anno veramente molto difficoltà a stare in Etiopia. Quello che scrivono o premerano la loro opinione, sempre c'è la legge di terrorismo per mandarli in galera. Comunque la prossima settimana parleremo maggior parte di quello che d'altro ieri quello che sta accadendo in Etiopia, quali sono dove sono anche quelli hanno arrestato i partiti di Samai Party. Per momento fermiamo qui. Buona domenica per tutti. አድማጮቻችን ፕሮግራማችንን በዚሁ እናጠናቀቃለን። የተቀረውድ መልካም እንዲሆንላችሁና በሚቀጥለው ሳምንት ሰፋ ባለ መልኩ እንደምንገናኝ ተስፋ እናደርጋለን። ደና ክረሙ።
የሳው ካሳን አንድ የተነሳና ሁለተኛ ሙት አገርክን አይታት እንዳደረጓት 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 ይንደግራል በደል በደል ከላይ ምናርስበት ከላይ ምናርስበት ከታች ተፈሩበት ያሻቸው ነርሁ መሸም ሰው የለበት ነውም ገለበለ ምንም ገለበለ ከፎን ጨነቀው ጨነቀው ነውም ገለበለ ከፎን ጨነቀው